መልካምም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። አንዳንድ ጊዜ ወደዚህ ክፍል ስንመጣ የማባከን ሰዓትን የማባከን ጊዜን የማባከን ነገር መስሎ እንዳይሰማል። ቀኑ ሲቀርብ እያያችሁ ብዙ ምልክቶች በዓለም ዙሪያ በአሁኑ ሰዓት ይታያሉ። ምናልባት አሁን ያለንበትን በጆሮአችን የምንሰማውን በዓይናችን የምናየውን በዓለም ዙሪያ እየተፈጠሩ ያሉትን ነገሮች ስንመለከት ዘመኑ እንደቀረበ አዳዲስ ሳይሆኑ ትልልቅ ምልክቶችን እንመለከታለን። ይህንን ስታዩ አብልጣችሁ ይህንን አድርጉ። ምን አድርጉ? አብልጣችሁ ተሰብሰቡ። ለመልካም ነገር እርስ በርሳችሁ ተነቃቁ፣ እርስ በርሳችሁ ተያዩ ይላል። እርስ በርሳችሁ ተመካከሩ ይላል። እነዚህ እጅግ በጣም የከበሩ ቃሎች ናቸው። በእውነት የምነግራችሁ እነዚህን ብታደርጉ ነገር ሁሉ በዚህ ዘመን ሊሆንላችሁ ያለ ነገር ሁሉ ይስተካከላል። ለምን? መጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን ብሎ ከክፉ ህሊና ለመንጻት ልባችንን ተረጭተን ሰውነታችንን በውሃ ጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንድንቀርብ ያደርገናል ማለት ነው። አላማችን ታርጌታችን ይሄ ነውና ከክፉ ህሊና ለመንጻት እርግጠኛ ነኝ። አንዳንድ ጊዜ እንዲሁ ዜና እንኳን እንመለከታለን እንስማ ብለን ለጥቂት ጊዜ ቴሌቪዥኖቻችንን ብንከፍት በመሀል እየገቡ አይምሯችንን ሊያቆሽሹ የሚችሉ ማስታወቂያዎችን እንኳን እንመለከታለን። ከነዚህ ህሊናችንን ያቆሽሹታል ለጥቂት ሰከንድ ብልጭ የሚሉ ነገሮች። በእውነት ለመናገር አንዳንድ ጊዜ ደግሞ የተለያዩ ነገሮችን ስንመለከት ህሊናችን ከእኛ ጋር ይሟገታል። በዚህ የተነሳ ይህ ነገር እየቀረበ ሲሄድ ከዚህ የተነሳ አብልጣችሁ ተመካከሩ፣ አብልጣችሁ እርስ በርሳችሁ ተመካከሩ፣ ተወያዩ፣ የእግዚአብሔርን ቃል አጥኑ እንደማለት ነው። ይህ ቃል የከበረ ስለሆነ በዚህ መንፈስ ነው የምንገናኘው እና ይህንን መንፈስ እያሰብን እንጸልያለን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን። ከምስራቅ፣ ከምዕራብ፣ ከሰሜንና ከደቡብ ከተለያዩ ስፍራዎች እኔና ወገኖቼ በዚች ደቂቃ ራሳችንን ታላቅና ጻድቅ በሆንከው በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውና ቅዱስ ስም በአንተ ፊት እናቀርባለን። በእውነት በቃልህ እንደተናገርክ አብልጣችሁ ይህንን አድርጉ ብለህ እንደተናገርክ እኔና ወገኖቼ አብልጠን እንገናኛለን፣ እንወያያለን፣ ቃል እናጠናለን። ሕያው ወደ ሆነው መቅደስ እንቀርባለን፣ ወደ አንተ እንመጣለን። ሊያቆመን ወደሚችለው ወደ ሕያው ቃል እንመጣለን። ይህንንም እርስ በርሳችን እንማማራለን። በልባችን እግዚአብሔር መንፈስ ቅዱስ ሆይ ያስቀመጥከውን የከበረውን ነገር ለእህቶቼና ለወንድሞቼ በዚች ደቂቃ ለማካፈል አቅምና ጉልበት እንድትሰጠኝ ራሴንም ላንተ አቀርባለሁ። ተናጋሪ ብቻ እንደሆነ ሳይሆን መልእክቴን ራሴ እንድሰማው መንፈስ ቅዱስ እንድታረግ ራሴን እየተመለ የእስራኤል ጥሪ የቤተ ክርስቲያን ጥሪ ምን ይመስላል? የተገለጠው የእግዚአብሔር ፈቃድና ያልተገለጠው ፈቃድ ስንል ምን ማለታችን ነው? የግል ስጦታችንን ለይተን እናውቃለን ወይ? የእግዚአብሔር ፈቃድ ዛሬ በሕይወታችን የትኛው ነው? ተግባራዊ የምናደርገው እንዴት ነው ብለን እነዚህን ጥያቄዎች እየጠየቅን ብንሄድ መነሻችንንም መድረሻችንንም እናውቃለን ብለናል። በእውነት መነሻውን የሚያውቅ ሕዝብ መድረሻውን የሚያውቅ ሕዝብ የተባረከ ሕዝብ ነው። ማንነቱን የሚያውቅ ሕዝብ በዓላማ የሚራመድ ሕዝብ። ለዚህ ነው በተራራ ላይ እንዳሳየሁ እንድትሰራ ተጠንቀቅ ያለው። ያሳየው ነገር አለ፣ የተገለጠ ነገር አለ። በጣም ከሚያስገርመውና ከሚያስደንቀው ነገር በተራራ ላይ ያሳየው ነገር በዘመናት ሁሉ እንደዛ የመሰለ ነገር አልነበረም። ኦሪጂናል የሆነ ነገር ነው ያሳየው፣ ግልባጭ አይደለም ያሳየው። በዛ ዘመን በፊት አልነበረም፣ ከዛ በኋላም አልነበረም። አንድ ነገር አሳየው። ያም የሚያሳይበትንም ምክንያት ነገረው። ይህንን ሲያደርግ ኦሪት ዘዳግም ላይ እርግጠኛ ነኝ ብዙዎቻችሁ ዘዳግም በመጽሐፍ ቅዱስ ጥናት ውስጥ የሙሴ ሰመሪ ነው፣ የእስራኤል ሕዝብ ታሪክ ሰመሪ ነው። ሁሉ ነገር ተጠቃሎ በአንድ ነገር የሰፈረበት ሰመሪ አድርጎ ያስቀመጠላቸው መጽሐፍ ነው። እዛ ላይ ምዕራፍ 7 ላይ ከቁጥር 6 ጀምረን ብንመለከት ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አህዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። እግዚአብሔር የወደዳችሁና የመረጣችሁ ከአህዛብ ሁሉ በቁጥር ስለምትበዙ አይደለም። እናንተ ከአህዛብ ሁሉ በቁጥር ጥቂቶች ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁ የማለውን መሐላ ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ። ከባርነት ቤት ከግብፅ ንጉሥ ከፈርዖን እጅ አዳናችሁ። አንተም አምላክህ እግዚአብሔር እሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይለዋል። እግዚአብሔር ይመስገን። ተመልከቱ፣ አንተ ለአምላክ ለእግዚአብሔር ምንድን ነህ ይላል? ቅዱስ ሕዝብ ነህ። ለራሱ የለየ ሕዝብ ነህ። መረጠህ። ደግሞ እግዚአብሔር ወደደህ። የመረጠህ ደግሞ ከአሕዛብ ደግሞ ብዙ ስለሆንክ ግሩፕ ስላበዛልህ አጃቢ ስላለህ አይደለም። ይልቅስ ብነግርህ ይለውና እስራኤል ሕዝብ በቁጥር ያውም ባንተ ትንሽ ሕዝብ ነህ። ነገር ግን እግዚአብሔር ስለወደደህ እና ለአባቶች ስለገባው ቃል ኪዳን ሲል እግዚአብሔር መረጠ። አቤት! አንዳንድ ጊዜ አንዳንድ ቃላት ያስደንቁኛል። ይህንን ክፍል እንደገና ይህንኑ ክፍል በአዲስ ኪዳን ውስጥ የእግዚአብሔር ባሪያ ሐዋርያው ቅዱስ ጴጥሮስ በጴጥሮስ መልእክት ምዕራፍ 2:9 ላይ መልሶ እንደገና ደግሞ ይደግመዋል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በ የተመረጠ ትውልድ የንጉስ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ናቸው። እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምህረት ያገኛችሁ አልነበራችሁ፣ አሁን ግን ምህረትን አገኝታችኋል። የሚጠቀምበትን ቃል መልሼ ላሳያችሁ። ከጨለማ ወደሚደነቅ ብርሃን ምን ያላችሁ ይላችኋል? የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ እግዚአብሔር ይመስገን። የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ተመልከቱ። እነዚህን ያደረገ እግዚአብሔር ለአንድ ለትልቅ ነገር የእስራኤልን ህዝብ እግዚአብሔር ይፈልገዋል። በሌላ ክፍል ደግሞ አውጥተን አብረን እንመልከት። ዘጸአት ምዕራፍ 3 ላይ ከቁጥር 16 እስከ 18 ድረስ ከቁጥር 16 እንደዚህ ይላቸዋል። ምናልባት ሂድ ለእስራኤል ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ ያዕቆብ አምላክ መጎብኘትን ይጎበኛችኋል። በግብጽ የሚደረግባችሁን አየሁ። ከግብጽ መከራ ወደ ከነአናውያን፣ ወደ ኬጢያውያን፣ ወደ አሞራውያን እያለ እነዚህን ያነብና ወደ ወተትና ማር ወደምታፈሰው አገር አመጣችኋለሁ ብሎ ተገለጠልኝ በላቸው። እነሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብጽ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሶስት ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብጽ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን ዘረጋለሁ፣ በማደርገውም ታምራቴ ሁሉ ግብጽን እመታለሁ። ከዚያ በኋላ ይነቃችኋል። መጎብኘትን ጎበኘኋችሁ፣ ከግብጽ የሚደረግባችሁን አየሁ። ከግብጽ መከራ ወደ ወተትና ማር ወደምታፈስ አገር አወጣችኋለሁ ብሎ ተገለጠልኝ በላቸው። ኢየሱስ ጌታ ነው። ተመልከቱ፣ እግዚአብሔር ይህንን ሕዝብ እንዴት እንደሚወደው ተመልከቱ። ለእነዚህ ሕዝብ ብቻ የተሰጠ አይደለም። ሐዋርያ ቅዱስ ጳውሎስ ወደ ኋላ መለስ ብዬ አሁን ከጥቂት ጥቅሶች በኋላ እደርስበታለሁ። ለእስራኤላውያችን ብቻ የተሰጠ ነገር አይደለም። እንዲሁ ዘጸአት 25:8 ላይ በመካከላቸውም አድር ዘንድ መቅደስ ይስሩልኝ፣ እኔም እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት። ተመልከቱ፣ እግዚአብሔር አንድ ትውልድ አንድን ህዝብ እግዚአብሔር ይመርጣል። እግዚአብሔር ደግሞ በመካከላቸው ማደር እፈልጋለሁ ደግሞ ይላቸዋል። እግዚአብሔር ይህን ማደር ለምፈልገው ደግሞ ምን ይስሩልኝ ይላል? መቅደስ ይስሩልኝ። ይህንን ደግሞ ሲሰሩልኝ እኔ እንደማሳይህ አይነት መቅደስ ነው የሚሆነው። እግዚአብሔር የሳለው ስዕል አለ። አንድ ሰው በእውነት ይህንን ስዕል አንድ ጊዜ ሊገልጸው ሲሞክር እኔንም በጣም ሰርፕራይዝ አደረገኝ እና ምና በአይምሮዬ መሳል ጀመርኩ። እነሱ የሄዱበት አካባቢ ላይ በዛ በግብጽ ዴዘርት ውስጥ እነሱ ባለፉበት ዴዘርት በሰማሪ ሆኜ አይቼዋለሁ። እና ምን አለ? የእስራኤልን ሕዝብ ስትመለከቱት የማደሪያውን ድንኳን ይዞ ሲ ጌታ በምድረ በዳ ሲጓዝ በኋላ የሚገለጸውን በቀራኒው መስቀል የሚገለጠውን ያን መስቀል እየገለጠ ይጓዝ ነበር። ተመልከቱት ባይምሯችሁ። አይሁድንና አረማውያን የሆነውን እኛ ሕዛብ ተብለን እንጠራ የነበረውን አንድ በመጨረሻ አካሂዶ ዛሬ በመካከላችን ደግሞ ኢየሱስ ክርስቶስን አስቀምጠን ብንመለከተው አንድ መስቀል አስቀድሞ ከስንት ሺህ ዓመት በፊት በእግዚአብሔር ሐሳብ ተቀርጾ የነበረ ነገር በምድረ በዳ ሲጓዝ ስትመለከቱት፣ በበረሃ መካከል ሲጓዝ ስትመለከቱት፣ በመካከላቸው አድር ዘንድ ዘዳግም 28 ቁጥር 1 ላይ ወንድምህን አሮንን ከሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ ደግሞ አቅርባቸው ይላል። ቅድም ጴጥሮስ ላይ ያነበብነው ምን ይላል? አንተ የተመረጥ ቅዱስ ሕዝብ የንጉሥ ካህናት ይላል አዲስ ኪዳን ውስጥ ሲገባ። አስቀድሞን ግን ያሳየው እንዳሳየሁህ መሰረት ተጠንቀቅ የሚለው ክፍል ላይ ደግሞ ወንድምህ አሮንን ከእሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርባቸው። እኔና እናንተ ደግሞ በአዲስ ኪዳን ውስጥ የንጉሥ ካህናት ተብለን ወደ እኔ አቅርባቸው። ከጥሩ ወርቅ ቅጠል የሚመስል እንዲሁ ደግሞ ዘፍጥረት 28:30 ከጥሩ ወርቅም ቅጠል የሚመስል ምልክት ስራ፣ በሱም እንደ ማህተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ትቀርጽበታለህ። ይሄ በአሮን የማዕረግ ልብስ ሆኖ በግንባሩ ላይ የሚታሰረውን ነው እንደዚህ የሚለው። ከጥሩ ወርቅ ቅጠል የሚመስል ምልክት ስራ፣ በሱም እንደ ማህተም ቅርጽ አድርገውና ምን ብለህ ጻፍበት ይለዋል? ቅድስና ለእግዚአብሔር የሚል ትቀርጽበታለህ ይለዋል። በተራራ ላይ እንዳሳየው እንድትሰራው ግን ተጠንቀቅ፣ ቅዱስ ሕዝብ በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸዋለህ ይላል። አሁንም ዘጸአት 28:41 ላይ እነዚህ ሁሉ ተቀላቅለው ወደ አዲስ ኪዳን ሲመጡ ቅድም ያነበብኩት እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለስም ለርስቱ የተለየ ወገን ናችሁ። ለእኔና ለእናንተ የተሰጠን ነገር ዛሬ ይሄ ነው። ይህንን ነው ሊያሳየን የሚፈልገው። ትናንት ኦሪጂናል የሆነው ወደ ቲቶ ስንመጣ እነዚህ ሁሉ ያጠቃልልና በአንድ አረፍተ ነገር ወገኖቼ፣ ያስደንቀኛል ይሄ ክፍል ደግሞ ቲቶ ምዕራፍ 2 ከቁጥር 11-15 ላንብላችሁ፣ አብረን እናውጣና እናንብበው። ቲቶ ምዕራፍ 2 ምዕራፍ 2 ከቁጥር 11 እስከ 14 ድረስ አንድ ሴንቴንስ ገንዘቡ የሚሆን ህዝብ ለራሱ እንዲያነሳ አንተ የተመረጠ ትውልድ የሚለውን የግሉ የሆነ ገንዘብ የግል ነው የጋራ አይደለም ገንዘብ በእያንዳንዳችን አካውንት ውስጥ የሚቀመጥ ነገር ነው እግዚአብሔር እናንተ የግሌ ናችሁ ነው የሚለው ገንዘቦቼ ናችሁ የምሰራባችሁ የምጠቀምባችሁ እርግጠኛ ነኝ ገንዘብን እጠላለሁ የሚል ሰው በመካከላችን ያለ አይመስለኝ ምናልባት ገንዘብ ግን አይገዛኝም ልንል እንችላለን ግን አንጠላው በገንዘብ ደግሞ እንለዋወጣለን በገንዘብ ብዙ ነገር እናደርጋለን የወንጌልንም ስራ እንሰራለን ኑሯችንንም ደግሞ እንዲሁ ይህን ገንዘብ ደግሞ ለማግኘት እንወጣለን እንደክማለን እርግጠኛ ነኝ እያንዳንዳችሁን በጠየቃችሁ ቢያንስ ቢያንስ ከስምንት ሰዓት እስከ አስር ሰዓት ከዛም በላይ ዛሬ አሳልፋችሁ ወጣችኋል ዴኦፍ ያላችሁ በስተቀር በእነዚህ ጊዜዎች ይህን ገንዘብ ለማግኘት ነው ይህን ስታገኙ ደግሞ በሌላ ሰው አካውንት አይደለም የለፋችሁበትን በስማችሁ በግላችሁ አካውንት ተጽፎ የሚሰጣችሁ ይህንን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ነው ይህንን ያደረገው ይላል ተመልከቱ ይህንን ህዝብ ምን እንደሚያደርግ ወዴት እንደሚሄድ ከሱ የሚጠበቅበትን የእግዚአብሔር ጸጋ የተገለጠበትን እነዚህን ሁሉ በአንድ አረፍተ ነገር ያጠቃልልና ሰመሪ አድርጎ ያስቀምጠዋል ግን የማሳያችሁ ወዴት እየተንደረደርን እንዳለን መነሻችንን እንድናቅ የተነሳ ነው እግዚአብሔር የመረጠን ህዝቦች ነን ለልዩ ነገር የመረጠን ህዝቦች ነን እግዚአብሔር ሊሰራብን ያቀደው አንድ ነገር አለ ያም የቤተ ክርስቲያንን ታላቅ ጥሪ በእጃችን ላይ ያስቀምጣል ደህንነትን አስቀድሞ ይሰጠናል ይዋጀናል ይቀድሰናል ያስተካክለናል ለሱ ደግሞ በተስተካከለ መንገድ እየተጓዝን ገንዘቦቹ ሆነ ሌሎችን እንድንማርክ ደግሞ እግዚአብሔር ያደርገናል ይጠቀምብናል ወገኖች ይህንን ነው የምንመለከተው እግዚአብሔር እንግዲህ በእነዚህ ዘመኖች ውስጥ መጥቶ ለሙሴ በተራራ ላይ እንዳሳየው እንድትሰራ ሲለው በእግዚአብሔርና በሰው በሱ በራሱ መካከል የተቋረጠው ግንኙነት እንዲቀጥል ይፈልግ ነበር እግዚአብሔር ጠላት የገባበትን ያቋረጠውን ሊመጡ ሰው የመፈለገውን በእግዚአብሔርና በሰዎች መካከል እግዚአብሔር አስቦት የነበረውን ሀሳብ በማጨናገፍ ተረስቶ የነበረውን እግዚአብሔር ሊቀጥለው ፕሮግራም ሲያደርግ እንመለከተዋለን እግዚአብሔር ስሙ የተባረከ ይሁን ይህን ሲቀጥል ደግሞ አማካሪ አልፈለገም እግዚአብሔር አይፈልግም እግዚአብሔር ሁሉ ኦሪጂናል አድርጎ ይጀምራል እግዚአብሔር ዛሬም እንዲሁ ነው እኔና እናንተ ኦሪጂናል የሆነ ነገር ዛሬ ይሰጠናል አዲስ ነገር ለምን ህብረቱ እንዲቀጥል ይፈልጋል ማንም አያስቆመው ህብረት እንዲኖር ግንኙነት እንዲኖር እግዚአብሔር ሰውን ሁሉ የሚያድንበት ጸጋውን ይገልጣል እግዚአብሔር ያም ደህንነት መዳን በክርስቶስ መስቀል ሞት ለሁሉ ተሰጥቷል ብሎ አሁን ባነበብኩት ክፍል ውስጥ ያረጋግጣል የእግዚአብሔር ጸጋ በልጁ በክርስቶስ ኢየሱስ ምን ብሏል ተገልጧል ስጋ ለብሶ ራሱን ዝቅ አድርጎ እንደኛ በምድር ተመላልሶ ራሱን በልጁ እግዚአብሔር አምላካችን ራሱን በልጁ ገልጾልናል ጌታችን ኢየሱስ ክርስቶስን አንድ ጊዜ መጡና አብን አሳየን አሉት እኔን ያየ አብን አይቷል አላቸው እኛ በሚገባን ልክ ሰው ልክ እግዚአብሔር ራሱን በልጁ በክርስቶስ ኢየሱስ መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል ይላል። ሰዎች ይህንን ነገር ነው እንዲመለከቱት የሚያስፈልገው። ወገኖች ይህን ክፍል መልሼ መላልሼ ነው የማነበው፣ ምክንያቱም ብዙ ሰዎች ይህንን የከበረ ምስጢር ይረሱታል። ይሄ ምስጢር ካልተገለጠ በስተቀር ይሄ ነገር በሰዎች አእምሮና ሕሊና ሰርጾ ካልገባ በስተቀር የምንስተው ነገር አለ። መልሼ አነበዋለሁ። ቆላሲያስ 1:25-28 ድረስ ስለ እናንተ እንደ ተሰጠኝ እንደ እግዚአብሔር መጋቢነት ይላል ሐዋርያ ቅዱስ ጳውሎስ፣ የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህ ቃል ከዘላለም እና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነሱ የእግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው፣ በመካከላቸው አድር ዘንድ መቅደስን ይስሩልኝ አለ። ያ የዘላለም ምስጢር የሆነው ኢየሱስ ክርስቶስ በመካከላችሁ መሆን ነው አለ። ታላችሁ ሁለቱ እንዳሳየው እንድትሰራ ተጠንቀቅ። በልባችን ውስጥ በአይናችን ውስጥ በህሊናችን ውስጥ የሚቀረጽ ስዕል ይፈጠር። ወገኖች የከበረ ምስጢር ነበረ። አሁን ያ ምስጢር የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ተገልጧል አሁን ነው የሚላቸው። ለሙሴ ያሳየው የማደሪያው ድንኳን፣ መቅደስ፣ ታቦት በውስጡ ያለው ኦሪጂናል አዲስ እንደነበረ እግዚአብሔር በዘመን ሙላት የገለጠው ምስጢር ሆኖ ነው። በክርስቶስ ምስጢር ሆኖ የኖረው ክርስቶስ ራሱ መገለጡ ቃሉ እንደሚል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የተገለጠው ተስፋ በዚህ ዘመን የሚቆረጥ እንጨት የለም፣ የሚጠረብ ታቦት፣ የሚቀረጽ ስዕል የለም። ዛሬ እግዚአብሔር መምሰል የሚደረግ አካሄድ ግን አለ። የሚሰራው ያ ነው። መንፈሳዊነት ቢባል፣ መንፈሳዊ አካሄድ ቢባል፣ ክርስቲያና የእግዚአብሔር መኖሪያ ሰማላችሁ ህንጻ የሚጠቀምበት ቃል ቤተ መቅደስ የእግዚአብሔር መኖሪያ በአዲስ ኪዳን ባሉ ሐዋርያትና ነቢያት በተገለጠላችሁ የክርስቶስ ሚስጥር መንገድ በዚህ ትምህርት ላይ መመስረት ወሳኝ ነው ወገኖች። ይህንን ክፍል አንድ ጊዜ ላነበው ምናልባት ለብዙዎቻችን የኤፌሶንን መልእክት ስናጠና ሊጠቅመን ይችላል ብዬ ገምታለሁ እና ኤፌሶን ምዕራፍ 2:20 ጀምሮ ያለውን ብናነበው ጥቂት ይረዳናል ብዬ ገምታለሁ። ከቁጥር 20 ጀምሮ ያለውን ክርስቶስ ከሙታን ሲያስነሳው ባለቅነትና በስልጣናት ይቅርታ ቁጥር 20 ምዕራፍ 2 ቁጥር 20 ማለቴ ነው። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይልና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ብሎ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንጻ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ሙሴን ምን አለው ተራራ ላይ? ተራራ ላይ እንዳሳየው እንድትሰራ ተጠንቀቅ። እናንተ ዛሬ ምን ይለናል? እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ከሰው አስተሳሰብ፣ ከሰው ግምት የሚመነጭ የሚወጣ አይደለም። በከበረ መገለጥ የሚገኝ ነው። ይሄ ህንጻ፣ ይሄ መቅደስ ወገኖቼ በዘመናቸው ህንጻ የሚገነቡ ሰዎች የማዕዘን ድንጋይ የሚለውን ያውቃሉ። ይህም ፈረንጆች በእንግሊዝኛ ኮርነር ስቶን የሚሉት ነው። እነዚህ ድንጋዮች ጥቅማቸው ሁለት ግድግዳዎችን የሚያያይዙ ማጋጠሚያዎች ናቸው። ሌሎች ደግሞ ድንጋዮች ከዚህ መሪ ከሆነው ድንጋይ ጋር እንዲገጠሙ ሆነው ነው የሚጠረቡት። በዚህ የተነሳ አህዛብና አይሁድ አብረው በሚሰሩበት በእግዚአብሔር መንፈሳዊ ቤተ መቅደስ ወይም ቤተ ክርስቲያን የማዕዘን ራስ ድንጋይ በሆነው በክርስቶስ አይነት ይስተካከላሉ ማለት ነው። የክርስቶስን ቅርጽ ለመያዝ እየተጠረብን እንገጣጠማለን ማለት ነው። አቤት! የሚሰራ መቅደስ ከአህዛብ ከአይሁድ በክርስቶስ ኢየሱስ አወር ኮርነር ስቶር የማዕዘን ድንጋይ የሆነውን እየተጠረብን የእናንተን አላውቅም፣ የኔ ህይወት ስንቴ ተጠርቧል። እየተጠረብን ጌታ ስሙ የተባረከ ይሁን። እሱን ለመምሰል ጌታ ራሱ እያስተካከለ በህይወቴ ውስጥ ያደረገውን አውቃለሁ። አንደኛ ጴጥሮስ ምዕራፍ 2:4-6 መንፈሳዊ ቤት ለመሆን ተሰሩ ይላል። ዛሬም የሚሰራ ነገር አለ ማለት ነው። ይህን ክፍል አንድ ሄደን እንመልከተው። አንደኛ ጴጥሮስ ምዕራፍ 2:4-6 ድረስ እንደዚህ ይላል። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ ተሰሩ አለ። እርግጠኛ ነኝ ይህንን ክፍል በብዙ መልክ አይታችሁታል። ዛሬ ግን በአንድ በኩል እንድናይ ነው የምፈልገው። ይሄ ሚዛን ይሁንልን ልላችሁ ፈልጌ ነው የማነሳው። ሁለተኛ ጢሞቴዎስ ምዕራፍ 3 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይልና እስቲ አካባቢያችሁን ተመልከቱ፣ ቤተሰቦቻችሁንም በሩቅ በቅርብ ያሉትን እስቲ አስቡ ወገኖች። ሰዎች ይላል መስሪያ ቤታችሁን አስቡ፣ ዘመዶቻችንን አስቡ፣ አካባቢያችንን ተመልከቱ፣ ትውልዳችንን ተመልከቱ፣ ሀገራችንን ተመልከቱና ራሳቸውን የሚወዱ ይሆናል። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነሱ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። አንዳንድ ጊዜ ራሳችንን ይዘን ጩህ ጩህ ያሰኛል። ይህን ስንመለከት ሰዎች ዛሬ ራሳቸውን ብቻ ነው የሚወዱት። የሚያሳስረው ደግሞ ሩቅ ያሉ ሰዎች አይደሉም፣ እግዚአብሔር ቤት ውስጥ ያሉ ሰዎች ራሳቸውን የሚወዱ። ይህንን አላያችሁም? መሰራት የሚያስፈልግበት ዘመን ነው። ገንዘብን የሚወድ ዛሬ በምድራችን ባለንበት የሰው መለኪያው ኢንካሙ፣ ገንዘቡ፣ ባንክ አካውንቱ ነው። ዛሬ ሰዎች ከዛ በታች ሊያናግሯችሁም አይፈልጉም። አካውንታችሁ አነስ ካለ ሰዎች ሊያነጋግሯችሁም አይፈልጉም። ምን አይነት ልብስ እንደምትለብሱ ግድም አይሰጣችሁም። እነሱ የሚፈልጉት አካውንት ውስጥ በስንት አለ። በስራ ቦታ ኢንሴንቲቭ ተብሎ የሚከፈለው በምንድ ነው? በገንዘብ ነው። በቃ የሰው ጩኸቱ እግዚአብሔር ጋር ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። አንዳንድ ጊዜ በእውነት ነው የምላችሁ፣ በአንዳንድ ሁኔታ ውስጥ ለመፍረድ ብዬ አይደለም፣ ይሄ እውነት እንደሆነ እና መሰራት የሚያስፈልገው ነገር እንዳለ እንድንገነዘብ ስለምፈልግ ነው። አንዳንድ ጊዜ ከቅዱሳን አንደበት የሚወጡት ጽሁፎች፣ የሚጻፉት ጽሁፎች፣ የሚነገሩት ቃላቶች፣ በእግዚአብሔር ቤት አገልጋዮች ላይ የሚሰነዘሩት፣ በቅዱሳን ወገኖች እህቶችና ወንድሞች ላይ የሚሰነዘሩት ቃላቶች ወገኖች እግዚአብሔርን ሳይቀር ሳይሆን የሚያሳዩት ሌላ መንፈስ ሰዎች ልብ ውስጥ እንዳለ ያሳያሉ። ተሳዳቢዎች፣ ለወላጆቻቸው የማይታዘዙ። የሚታዘዙ ልጆች ያላችሁ እግዚአብሔር ይባርክላችሁ። በእውነት ነው የምነግራችሁ፣ የሚታዘዙ ልጆች ያሏችሁ እግዚአብሔር ይባርክላችሁ። የተባረካችሁም ናችሁ። በዛም እግዚአብሔርን ልታመሰግኑ ያስፈልጋችኋል። በዚህ ምድር ላይ ብዙ ወላጆችን እመለከታለሁ፣ ልባቸው የቆሰለባቸው፣ በልጆችና በወላጆች መካከል የቋንቋ ልዩነት ብቻ አይደለም፣ የጄኔሬሽን ጋፕ ባለ ወገኖች። ልጆች ለወላጆቻቸው በፍጹም አይታዘዙ፣ የማያመሰግኑ። በተለይ እኛ ለምን እንደሆነ በማላውቀው ነገር የተደረገልንን የዘነጋን ሰዎች ነን። የመጣንበትን የዘነጋን ሰዎች እግዚአብሔር ዛሬ ላደረገልን ነገር እጃችንን ዘርግተን የማናመሰግን ሰዎች ነን። ስለምንኖርበት አገር አናመሰግንም። እነዚህ ፈረንጆች እነዚህ እያል አፋችንን በእውነት በሌሎች ወገኖቻችን ላይ ስናላቀቅ ቅር እንኳን አንሰኝም። የምንኖርበትን አገር አንባርቅ። አረጋግጥላችኋለሁ፣ እኔ ትናንትና ለአንድ ሰው አንድ እናቴ እንዲህ አሉ አንድ ጊዜ አልኩ። አሜሪካንን ወርቅ ይዝነብበት ብለዋል አልኩ። በከት ብለው ሳቁብኝ። አዎ ይዝነብበት። ያገኘነው ነጻነት ያየርበት ምድር ነው። እነግራችኋለሁ፣ በፈለጋችሁ ነገር ልትከራከሩ ትችላላችሁ። መብታችን በምድራችን ሳይከበር፣ የብዙዎች መብት ሳይከበር እግዚአብሔር አምላክ በሰው ምድር ግን አክብሮናል። ስሙ ለዘላለም የተባረከ ይሁን። ይሄን ማስተዋል ያለው ያውቀዋል። ወገኖች ልጆቻችንን አስተምረናል። የማመሰግኑ ቅድስና የሌላቸው ቅድም ያነበብኩትን ክፍል ታውቃላችሁ። በካህኑ ግንባር ላይ ቅድስና ለእግዚአብሔር በልና ማህተብ አድርግበታል። እኔና እናንተ ቅድስና ለእግዚአብሔር ብለን መኪናችን ላይ ብንለጥፍ ምናልባት ሶስተኛው መብራት ላይ ያንን ነገር ስናፈርሰው እንታያለን። ቅድስና የሌላቸው ፍቅር የሌላቸው በተለይ ዛሬ አንዳንድ ጊዜ ያሳፍረኛል። ስለ ፍቅር ቤተ ክርስቲያን እየሰበክን የምንኖረው ኑሮ ግን እንኳን ፍቅርን ጠብን እንኳን በስነ ስርዓት ዲፋይን ያደረግነውም አይመስልም። ፍቅር የሌላቸው እርቅን የማይሰሙ አንድ ጊዜ ለማስታረቅ ወደ ኢትዮጵያ ምድር ሄጄ ነበር። በፍትህ ሚኒስቴር እግዚአብሔር ረድቶኝ ገባሁና እዛ ውስጥ የነበረውን ነገር የነበረው ባለስልጣን ሲነግረኝ 4,000-3,000 ኤንጂዎች አሉን አለኝ። ከእነዚህ ውስጥ 180ዎቹ ክርክርና ክስ አለባቸው አለኝ። አቤት በምን ሰዓት ነው የሚሰሩት አለኝ። እርቅን የማይሰሙ ሀሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ እነዚህን ነገሮች ከተመለከትን ወገኖቼ የሚሰራ መቅደስ አለ፣ የፈረሰ ቤት አለ። መንፈሳዊ ቤት ለመሆን አሁን ተሰሩ ይላል እግዚአብሔር ቃል። ማንን እንደሚመለከት አላውቅም። እኔ ይህን ሳይቀር ግን ይመለከተኛል። ከእነዚህ አንድ ውስጥ የጎደልኩበት አለ፣ ከአንድ ወይ ከሁለት ወገኖቼ ተሰሩ። መሰሪያው ሰዓት አሁን ነው። የፈረሰ ነገር አለ። እኔ ግን አንተን እመክርሃለሁ ይላል ሐዋርያ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 2 ጀምሬ ግን ላንብበው። እዛው ምዕራፍ 4 ላይ በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። አንተን እኔ እመክርሃለሁ፣ አንቺን እኔ እመክርሻለሁ፣ አንተን እኔ እመክርሃለሁ ወገኔ፣ ራሴንም በእግዚአብሔር ቃል እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምክር። ለዚህ ነው ዛሬ ትንሽ ጠንከር ያለ ፈጽመ እየታገስክ እያስተማርክ ዝለፍና ገስጽ፣ ምክር። እኔ አይደለሁ የምለው እግዚአብሔር ቃል ነው ይህን የሚለው። ሕይወት የሚገብኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። ተረት እውነት ነው። ታይዞ አጢአት ብትሰራ ምንም አይደለም፣ ለነገው እግዚአብሔር ይቅር ብለዋል፣ በጸጋ ነው የምትኖረው። አስቀድመ ብቻ ጸጥ የሚል አዲስ ተረት የተፈጠራል። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ለአንተ ለእኔ ለእያንዳንዳችን የተሰጠ መግለጫ ነው ወገኖች። ይሄ ነው የእግዚአብሔር ቃል። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ እግዚአብሔር ከእኛ ጋር ነው ወገኖች። አንተ ግን ቅድም ያልኳችሁ የተገለጠበት ዘመን ስለሆነ የእኛ ደግሞ የምንሄድበትን የተገለጠ የእግዚአብሔር እውነት አለ። ምንድን ነው የእግዚአብሔር ፈቃድ እያል በጥያቄ ውስጥ ሮኬት ሳይንቲስቶች የሚሰሩ ስራ አድርገን አንመልከት ወገኖች። የተገለጠ እውነት አለ። በተገለጠ እውነት ብንኖር የተሰወረው እጅግ በጣም ሜዳ ውስጥ ነው። ስፍራው እዛ ብቻ አይደለም፣ ለእያንዳንዳችን ነው፣ ለእኔም ጭምር እንዲህ የሚለው ስንዴም ፑልፒት ላይ አይደለም። ፑልፒቱ ላይ ያለው ምንድን ነው ነው የሚለው ነጭ ነገር ነው የተሳለው፣ እዛ መስተዋት ነው። እሱ ደግሞ ስንዴ ማብቀል አይችልም፣ እርሻው እዛ አይደለም ነው እኮ ለእያንዳንዳችን የሚለን። ፓስተሮችን ብቻ እንውቀስ ወገኖች፣ እኛም አልተመለከትንም ስፍራውን፣ የእርሻውን ቦታ። የእግዚአብሔር ቃል መከሩ ብዙ ነው፣ ስንዴው ያለው ሌላ ቦታ ነው። ዘካርያስ አራት አስር ላይ የጥቂቱን ነገር ቀን የናቀ ማን ነው ይላል። ለማጠቃለያ ወደዛ ወስዳችሁና የመጨረሻውን ሀሳብ እናገርና የዛሬውን ለማጠቃለል ሞክራለሁ። ሳላቀው ለካ አንድ ሰዓት ውስጥ ወስጃለሁ። ዘካርያስ ትንቢተ ዘካርያስ ማለት ነው። እሱን ነው የማነበው። ዘካርያስ ምዕራፍ አራት የጥቂቱን ነገር ቀን የናቀ ማን ነው ይልና ወደ ትንቢተ ሐጌ ላይ አንድ ፔጅ ወደ ኋላ ብትመለሱ ምዕራፍ አንድ ቁጥር ሁለት ላይ ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። ገና ነው፣ ዘመኑ አልደረሰም። ምን አለ? ሁሉ ሰላም ነው። የእግዚአብሔር ሕዝብ ቤት ፈርሶ ባለበት ዘመን ግን ይሄ ሕዝብ በተለይ ክርስቲያን ነኝ የሚለው ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል። የእግዚአብሔር ቃል በነቢዩ ሐጌ እጅ እንዲህ ሲል መጣ፣ በውኑ ይህ ቤት ፈርሶ ስለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ልባችሁን በመንገዳችሁ ላይ አድርጉ። ወገኖቼ ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደሞዝን እንደተቀበለ ሰው በቀዳዳ ከረጢት ያደርግ ዘንድ ደሞዝን ተቀበለ። ለምን? ዘመኑ አልደረሰም ትላላችሁ። የጥቂቱን ቀን የናቀ ማን ነው? ከሚቀጥለው ሳምንት ከዚህ ተነስቼ ወደሚቀጥለው ክፍል እቀጥላለሁ። ተግባራዊ የምናደርግበትን መንገድ አሳያችኋለሁ። የተገለጠው ነገር ግልጽ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ቃል አንዳንዴ በመንፈስ ሆነ ሲመጣና ሲገስጸን በጥሞና እንመልከት። ወገኖቼ እግዚአብሔር የሚወደውን ልጆቹን ይገስጻል። እግዚአብሔር ድምፅ ሲጠፋብን ነው የሚያሳዝነው። የእግዚአብሔር ድምፅ ሲመጣ ስለሚወደን ነው፣ ሊያነቃን ስለሚፈልግ